Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምጽ። በዛሬው ምሽት ስርጭታችን ከምትሰሟቸው ዘገባዎች መካከል
የመተኝ ምናምን ከጨረሰ በኋላ ጓደኞችን ደግሞ ጠራቸው። ከዛ እኔ ስጮ ያፍነኛል ይመታኛል።
ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች ዛሬም አልተገቱም። በቅርቡ የቡድን ጾታዊ ጥቃት የደረሰባትን አንዲት ወጣት ነው የሰማናት። ዝርዝር ዘገባው በምሽቱ ይደመጣል።
አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግነው።
አሁን ደግሞ የሰማናቸው ወይዘሮ እመቤት አቡን ነው። ዲኬቲ ኢትዮጵያ አዘጋጀው የአፍና አፍንጫ መሸፈኛ የፋሽን ትርኢትን አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዘገባው ቆየት ብሎ ይደመጣል። ሌሎች መሰናዶዎችንም ይዘናል። ሀብታሙ ስዩም መሰናዶውን እመራለሁ። ኤደን ገረመው በመቀጠል የዓለምን ውሎና ዳር ታጋረናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አመሻችሁ አድማጮቻችን። የኢፌድሪ ፍርድ ቤት የኢዴፓ አመራር የሆኑትን የአቶ ልደቱ አያሌውን መዝገብ ቢዘጋም አሁንም እስር ላይ መሆናቸው ታወቀ። በተመሳሳይ የችሎት ዜና የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ 8 አመራሮችና በአንድ መዝገብ ላይ ያሉ 24 ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በኮንሶና በአሌ ልዩ ወረዳ እንደገና በተቀሰቀሰው ግጭት 6 ሰዎች በጥይት መገደላቸውንና በሺዎች የሚቆጠሩ ዜጎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ አስታወቀ። በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን 11 አመራሮችና ባለሙያዎችን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት በቅርቡ ማሳሰሩ ይታወሳል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። የአሜሪካ የነዳጅ ኢንዱስትሪ ዩናይትድ ስቴትስ ከኬንያ ጋር የንግድ ስምምነት ለማድረግ በመታከያሄደው ድርድር ውስጥ ኬንያ አፍሪካን በወረሳት የፕላስቲክ ቆሻሻ ላይ የያዘችውን በዓለም ግንባር ቀደም የሆነ ጠንካራ አቋም እንድትቀይር ጫና እንድታሳድርባት ጠይቋል ተባለ። አሶሺየትድ ፕሬስ ከናይሮቢ ባጠናቀረው ዘገባ ይህን ያሉት አፍሪካ የፕላስቲክ ቆሻሻ ማራገፊያ ልትሆን ነው የሚል ስጋት ያደረባቸው የኬንያ የተፈጥሮና አካባቢ ደህንነት ተሟጋቾች ናቸው ሲል ዘግቧል። አድማጮች፣ የዚህ ዘገባ ዝርዝር ከምሽቱ 3 ሰዓት በኋላ በመጽሔት ክፍለ ጊዜ ይቀርባል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በጄኔቫ ባደረጉት መደበኛ ገለጻቸው አንድም ሀገር የኮቪድ-19 ወረርሽኝ አብቅቷል፣ አክትሟል ብሎ ሊያስመስል አይችልም ሲሉ አስጠንቅቀዋል። ዋና ስራ አስኪያጁ ባደረጉት ገለጻ ወረርሽኙ ባለበት በዚህ ወቅት ኢኮኖሚያቸውን ሊከፍቱ የሚፈልጉ ሀገራት የቫይረሱን ስርጭት በመቆጣጠርና ህዝቦቻቸውን ከሞት የመታደጉ ስራ ላይ ከፍተኛ ትኩረት ሊሰጡ ይገባል ብለዋል። ያ ካልሆነ ግን ወረርሽኙን ለሚያመጣው ጥፋት ተመቻችቶ መገኘት ይሆናልም ሲሉ አክለዋል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እንጋብዛለን። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ እየተደመጠ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ዘገባ እናምራ። ባሳለፍነው ሳምንት መጨረሻ ጀምሮ በስነ ተዋልዶ ጤና ላይ ለዓመታት በሰራቸው ስራዎች የሚታወቀው ዲኬቲ ኢትዮጵያ ለየት ያለ የበይነ መረብ ላይ ትርኢት እያሳየ ይገኛል። ትርኢቱ ደግሞ በእውቅ ኢትዮጵያን የፋሽን ንድፍ ባለሙያዎች የተዘጋጁ የአፍና አፍንጫ መሸፈኛዎች የሚታዩበት ነው። አመሻሹን ደውለን ያናገርናቸው የድርጅቱ የገበያ ዘርፍ ኃላፊ ወይዘሮ እመቤት አቡ የትርኢቱ ዓላማ ወጣቶችን ጤናቸውን እየጠበቁ ሊደምቁባቸው ከሚችሉባቸው መላዎች ጋር ማስተዋወቅ እንደሆነ ጠቁመዋል።
ትሬይቱን ለማዘጋጀት የፈለግንበት ዋናው ምክንያት እንደምታውቀው ያው ዲኬት ኢትዮጵያ በኢትዮጵያ ውስጥ ከወደ 30 ዓመት ሲሰራ በጤናው መስክ ላይ የፕሪቨንሽን አፕሮችን ነው የሚከተለው። በቤተሰብ እቅድ አገልግሎት፣ ቻይቪን በመከላከል፣ በህፃናት ጤና ላይ ስንሰራ የምናሰራጫቸው ምርቶች፣ የምናስተላልፋቸው መልዕክቶች ዋናው ዓላማ ፕሪቨንሽን ነው። ስልጠናዎችንም ስንሰጥ፣ ምርቶችንም ስናስተላልፍ ከማከም ይልቅ ከኪዩር ይልቅ prevention is more important. ኮስቱም ደግሞ ይቀነሰ ነው።
ቀድሞ መከላከል ማለት ሆኖ
መከላከል አዎ ቀድሞ መከላከል ሶ ማስኩ ያፍና የፊት መሸፈኛው መከላከልን ነው የሚያሳየው። ለኮቪድን ትሪት አያደርግም ወይም የተለየ ነገር አያደርግም፣ ግን መከላከል ጋር ስለሆነ አንደኛ ከመከላከል ጋር የተያያዘ ኮንሰፕትን ይዘን እየሰራ ስለሆነ በጣም ዳይሬክት ሪሌት ያደርጋል። ሁለተኛ ደግሞ ዲኬቲ ያው በኢትዮጵያ ውስጥ በጤናው ሴክተር ላይ ሲግኒፊካንት ሮል ይጫወታል እና እንደ ፐብሊክ ኃላፊነት እንደ ሶሻል ሬስፖንሲቢሊቲ ከጤና ጥበቃም ከአዲስ አበባ ጤና ቢሮ ጋርም ኮቪድ-19 ኢትዮጵያ እስከገባ ጊዜ ጀምሮ የተለያዩ ስራዎች እንሰራለን። ከምንሰራቸው ስራዎች አንዱ ነው ይሄ። እንግዲህ በቀደም ዕለት በሶሻል ሚዲያዎች ላይ ያስተላለፍ ነው ፋሽን ሾው የተካሄደው። የኛ ታርጌት ኦዲየንሶች ወጣቶች ናቸው። ሪፕሮዳክቲቭ ሄልዝ ግሩፕ ውስጥ ያሉ ኤጅ ግሩፕ ውስጥ ያሉ ናቸው እና እነዚህ ወጣቶች በብዛት ያለው ኮምፕሌንት የፌስ ማስክን ያለመጠቀም በኮቪድ አንጻር የመዘናጋት ነገር ስላለ እኛ ደግሞ እነሱን በተለያዩ መልኩ አፕሮች እናደርጋለን። ሳይኮሎጂዎቻቸውን ከሞላ ጎደል እናውቃለን። ምን አይነት ሜሴጂንጎች፣ ምን አይነት አፕሮቾች አትራክት እንደሚያደርጋቸው እናውቃለን። ካለን ልምድ አንጻር ማስክ ማድረግ ኢዚ ነው፣ ፋሽነብል ነው፣ ከላይፍ ስታይል ጋር ይሄዳል፣ ፕሪቨንቲቭ የሆነ ላይፍ ስታይል ከሚል አንጻር ብናስተላልፍ ለሚካሄደው ኦቨርኦል የኮቪድን የመከላከል እንትን ኮንትሪቢዩት እናደርጋለን በሚል ነው እንግዲህ የሰራ ነው። አክቹዋሊ ስራው አላለቀም። አሁን በሶስት ፌዝ ነው የዚህ ፋሽን ሾ የተካሄደው። ፕሪ ነበረው እንደምታስታውሰው። ከዛ በፊት ሾ ከመካሄዱ በፊት ለአምስት ቀን ያህል በተለያዩ የፌስቡክ አካውንቶች፣ በሶሻል ሚዲያዎች፣ እንደገና በሬዲዮ በቴሌቪዥን ማስታወቂያ ስንሰራ ነበር። የዕለት ሁለት ደግሞ ቅዳሜ አስተላልፈናል። ከዛ በኋላ አሁን ደግሞ ከነገ ጀምሮ የምናስተላልፈው ከዛ ውስጥ ቆንጠብ ቆንጠብ አድርገን ያወጣ ናቸው ስትሮንግ ሜሴጅ የሚያስተላልፉ ነገሮች አሁንም ይቀጥላል። ሶ ገና አላለቀም። እስከ ኒውዮርክ ድረስ የሚሄድ እንትን ነው ማለት ነው።
የእናንተ እንግዲህ ዋነኛ ትኩረታችሁ ወጣቶች ላይ ስለሆነ የእነሱን ቀልብ የሚይዝ ነገር ግን ለጤና ራሳቸውን ለመከላከል የሚበጃቸውን መላም በዚሁ መንገድ ለማሻገር የፈለጋችሁ ይመስለኛል። በዚህ ትርኢት ላይ ምን ያክል ባለሙያዎች ስራቸውን አቀረቡ? አብዛኞቹ ወጣቶች እንደሆኑ አይቻለሁ። እነዚህም ባለሙያዎችስ የመረጣችሁበት መስፈርት አለ ወይንስ እንዲሁ አጠቃላይ ግብዣ ነው ያቀረባችሁት?
ምንድን ነው ወደ 7 የሚሆኑ ዲዛይነር በኢትዮጵያ የሚታወቁ በዲዛይኒንግ ስራ ውስጥ ኢንቮልቭድ ያደረጉ ባለሙያዎች እናያሳተፍ ነው። ከዚህ በፊትም በተለያዩ ስራዎች የምናውቃቸው። አሁን እንደምታውቀው ጊዜው ብዙ ውሃንን አሳትፈህ ብዙ ሰዎችን ወደዚህ ስራ ጠርተህ ልታሰራ የምትችልበት ጊዜ አይደለም። ከምናውቃቸውና ጥሩ ስራ ሊሰሩ የሚችሉ ኢንትረስትድ ከሆኑ ከዚህ በፊትም እኛም ፋሽን ሾው ሳንጠራቸው በፊት በራሳቸው እነዚህ ማስኮች እየሰሩ ዲስትሪቢዩት እያደረጉ የነበሩ ዲዛይነሮች ነበሩ እና ከእነሱ ጋር 7 ዲዛይነሮች ናቸው። በጣም የታወቁ ናቸው። ያንን ሾ ያደረጉት
ብዙ ጊዜ ፋሽን ትርኢቶች ላይ የታዩ ቁሳቁሶችን ገበያ ላይ ለማግኘት ቀላል አይሆንም። አሁን በእናንተ ትርኢት ላይ የታዩ የአፍና የአፍንጫ መሸፈኛዎች ከትርኢቱ በኋላ ለተጠቃሚዎች የሚቀርቡበት ሁኔታ ይኖር ይሆን? እንዴት ነው የሚሆነው ዕጣ ፈንታቸው?
እኛ እንግዲህ ምንድን ነው ዋናው ማስተላለፍ የፈለግነው መልእክት፣ ፌስ ማስክን መጠቀም ግዴታ ነው። አሁን ወቅቱ የሚጠይቀው ላይፍ ስታይል ቼንጅ ነው። እንግዲህ ከምንለብሳቸው ልብሶች በተጨማሪ አንድ የጨመርነው ላይፍ ስታይል ነው። እሱን መልእክት ኢዚ ነው፣ አጠቃላይ ውበታችን ላይ ይጨምራል፣ አቋማችን ላይ ይጨምራል እንጂ የሚያጎድለው ነገር የለም የሚለውን መልእክት ነው ዋና ማስተላለፍ የፈለግ ነው። በጣም ያማምራሉ የታዩት ዲዛይኖች። ተመልከታቸው እንደሆነ እያገኘነውም ፊድባክ እሱ ነው የሚያሳየው። በጣም ተወዳጅና ቆንጆ ቆንጆ ስታይሎች ኢቨን ለሙሽራ የሚሆንም አሳይተናል፣ ለህፃናቶችም የሚሆን አሳይተናል። ሶ አሁን ማስተላለፍ የፈለግነው መልእክት ፌስ ማስክ ማድረግ ማንዳቶሪ ነው እና ደግሞ በጥሩ መልኩ ማድረግ እንደሚቻል ነው። ከዚህ በኋላ እንግዲህ እኛ ካምፔናችን ከጨረስን በኋላ ከዲዛይነሮቹ ጋር እንዴት ባለ መልኩ እንሰራ። ከዚህ በፊት ለአዲስ አበባ ጤና ቢሮ ለሚኒስትር ኦፍ ሄልዝ ፌስ ማስኮችን በተለያዩ ዲዛይነሮች አሰርተን ሰጥተናል። ከዚህ በኋላም እንግዲህ ለተለያዩ ድርጅቶች ከነዚሁ ዲዛይነሮች ምናልባት ፒክ እያደረግን ዲስትሪቢዩሽን ልናደርግ እንችል ይሆናል። ወደዛኛው ፌዝ አልገባንም። አሁን እንዳልኩ ዋናው መልእክቱን ማስተላለፉ ላይ ነው። እስካሁንም የተሳካልን ይመስለኛል።
ዲኬት ኢትዮጵያ እንግዲህ የኤች አይቪ ኤድስን በሽታ በተመለከተ በሚሰጣቸው አገልግሎቶች ለአመታት የታወቀ ተቋም ነው። ከዚህ ፋሽን ትርኢት በወዲያስ የኮቪድ-19 ቫይረስን ለመቆጣጠር በሚደረገው ጥረት ውስጥ ምን አይነት ተሳትፎ ለማድረግ አስቧል? ምንስ እያደረገ ነው?
ቀድም በጥቂቱ ተቀስ ለማድረግ እንደሞከርኩት ኮቪድ-19 ኢትዮጵያ ውስጥ ገባ ከተባለ ጊዜ ጀምሮ የሚመለከታቸው አካላት ጋር ከሚኒስትሩ ሄልዝ ከአዲስ አበባ ጤና ቢሮ ጋር በቀጥታ እየሰራን ያለ ነው። እንደውም አብዛኛው በጀቶቻችን ወደዚህ ኮቪድን ለመከላከል የሚያስፈልጉ መልእክቶችን ከማስተላለፍ አንጻር፣ ዶክመንቶችን ከማስተላለፍ አንጻር፣ እንደዚህ አይነት የዚህ የሳኒታይዘር የፌስ ማስክ መልእክቶችን ማስተላለፍ የምንችልባቸውን መንገዶች ሁሉ ዲቴል እየሰራ ነው። አሁንም ያለው ከአምስት ወር ሙሉ በእንደዚህ አይነት ስራዎች ላይ ነው እየሰራ ነው ያለ ነው። ከዚሁ ጋር ግን በተያያዘ WHO እያወጣ ያለውንም ኮንሰርኑን አይተህ ከሆነ በሚኒስትሪ ኦፍ ሄልዝም አሁን በተደጋጋሚ እየተገለጸ ያለውን ጉዳይ ምንድን ነው፣ ሰው ኮቪድ ላይ ፎከስ ሲያደርግ አብሮ እኩል ማስኬድ ያለባቸው የፋሚሊ ፕላኒንግ ኢሹዎችን እየተዘናጋ ነው የሚል ኮንሰርን ስለነበረ በተለይ እኛም በፋሚሊ ፕላኒንግ ሰበቅድ አገልግሎቶችን መልእክቶችን በማስተላለፍ ምርቶችም ሳይስተጓጎሉ በየጊዜው በተገቢው ቦታ እንዲዳረሱ በማድረግ ተገቢውን ኃላፊነታችን እየተወጣ ነው ያለ ነው። ተመልክተህ ምናልባት ሊሆን ይችላል በቴሌቪዥን እና በሬዲዮ በሌሎች ሚዲያዎች ላይ ኮቪድን ጋር የተያያዘ ግን ደግሞ የቤተሰብ እቅድ አገልግሎትን ፕሮሞት የሚያደርጉ መልእክቶችን በደንብ እያስተላለፍን ነው ያለ ነው። ኮቪድም ላይ ከአዲስ አበባ ጤና ቢሮ ጋር የተለያዩ ስራዎችን እየሰራ ነው ያለ ነው። ከሚኒስትሪ ኦፍ ሄልዝም ጋር የተለያዩ ስራዎችን እየሰራ ነው ያለ ነው። ከዚህ በኋላም የፓርትነር ስለሆንን ከነ አጋር ስለሆንን እንዳልኩ በኢትዮጵያ ውስጥ ደግሞ ከጤናው ጋር ትልቅ ሮል እየተጫወተ ያለው ኦርጋናይዜሽን ነው። አሁን በዚህ ጉዳይ ይቀጥላል። እንዳልኩ ግን የቤተሰብ ቅድም አጠናክሮ ለመቀጠል የተለያዩ ስራዎችን እየሰራ ነው ያለ ነው። በሱም ላይ ይቀጥላል።
ወይዘሮ መቤት እጅግ በጣም አመሰግናለሁ። መልካም ያምሹ።
እኛም እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አሁን ወደ ባህር ዳር እናቀናለን። ከባህር ዳር የተሰማው አሳዛኝ ዜና ዛሬም ኢትዮጵያ ውስጥ በሴቶች ላይ የሚደርሱ ጥቃቶች እንዳልተገቱ ጠቋሚ ይመስላል። በስድስት ወንዶች ወሲባዊ ጥቃት የተፈጸመባት አንዲት ታዳጊ ወጣት ይህንን በፈጸሙብኝ ሰዎች ላይ እስካሁን ድረስ ፍርድ አልተሰጠም ስትል ለዘጋቢያችን አስቴር ምስጋናው ነግራታለች። በአማራ ክልል የኮሮና ቫይረስ ከተከሰተ ወዲህ በሁለት ወራት ውስጥ ብቻ ከ54 በላይ ታዳጊዎች ወሲባዊ ጥቃት እንደተፈጸመባቸው የክልሉ ሴቶች ጉዳይ ቢሮ ጠቁሟል። ሙሉ ዘገባውን እንስማ።
ከደቡብ ጎንደር ዞን እንደመጣች ትናገራለች። የ17 ዓመትም ታዳጊ ናት። የ10ኛ ክፍል ትምህርቷን አቋርጣ ከአክስቷ ጋር ለመማር ነበር ወደ ባህር ዳር አቅዳ የመጣችው። ህይወት ግን እንዳሰበችው አልሆነላትም። በአክስቷ ቤት መማር ሳይሆን መጠጥ እንድትሸጥ ነው የተገደደችው። ከአንድ አመት በላይም በግሮሰሪው መጠጥ እንዳሻሻጠች ትናገራለች። ኋላም የህይወት መስመሯን ወደ ከፋ ሀዘን የሚቀይር ክስተት እንደተፈጠረ ትናገራለች።
ሰኔ 10/2012 ዓ.ም ላይ ሮብ ቀን ነበረ። ግሮሰሪያችን የአክስቴ ግሮሰሪ ተዘግቷል። በኮሮና ምክንያት ገበያም ስለሌለ ተዘግቶ ነበር። ወደ ጣና እንሂድ ተባብለን ወደ ጣና ስንሄድ የሆነ ልጅ ጠረኝ ከኋላ። ዞር ስል የማውቀው ልጅ ነው። በሰፈር ዝም ብዬ ሳልፍ አውቀዋለሁ። ስሙን አውቀዋለሁ። ምን እንደሚሰራ ምናምን አላውቅም። እሱ ጋር የነበሩ ሁለት ልጆች ደግሞ አላውቃቸውም። እነሱን ጓደኛዬን ጠሩት። ከዛ ሰላም ምናምን ተባባልና ከዛ
ጓደኛሽ ነው
እሱ የሰፈር ልጅ ነው። አብረን እየሄድን እያለ እንደዛ ሲጠሩት እሱ ወደ እነሱ ሄደ። እሱ ደግሞ ያኛው ልጅ እኔን የጠራ ልጅ ደግሞ ወደ እኔ መጣ። ከዛ የት እየሄድሽ ነው ሲለኝ አይ ወደዚህ እየሄድኩ ነው፣ ወደ ጣና እየገባን ነው ምናምን አልኩት። 10:30 ምናምን አካባቢ ይሆናል። ጓደኛዬ ከእነሱ ጋር ቀረ ልጁ ማለት ነው። ከዛ ላይ ንድ እስከሚመጣ ብሎኝ ወደፊት ዝም ብለን እየተጓዝን እያለ ከዛ ጓደኛዬ ጠፋብኝ። ከዛ የት ሄዶ ነው ምናምን ስለው አይ ቆይ ይመጣል ምናምን የሆነ ቦታ ሄዶ ነው የሚሆን ይመጣሉ፣ እንጠብቃቸው እዚህ ጋር ተቀምጠን ብሎ የሆነ መቀመጫ ነገር አገኘን፣ እዛ ቁጭ አለ። ከዛ ቁጭ ብለን እያለ ስርዓቱ ስለደብኝ ምንድን ነው አይመጣም እንዲ አይመጡ ምናምን እለዋለሁ። ከዛ ቆይ ይመጣሉ ትንሽ ቆይ እና ትሄጃለሽ፣ ካልመጣልሽ ትሄጃለሽ አለኝ። ከዛም በኋላ ትንሽ 1-30 ደቂቃ ከቆየ በኋላ በቃ እኔ ልሄድ ነኝ ስላልመጣ እኔ ወደ ቤት ልሄድ ነኝ ስለው መቆየት አለብሽ ብሎ ተቆጠኝ። እኔ አልፈልግም በቃ መቆየት አልፈልግም መዚህ ስለው በጥፊ አንዴ መታኝ። ከዛ ሰው ምናምን አልነበረም። ከዛ አሁን እኔ ጋር ትሄጃለሽ፣ ምትሄጂ ከሆነ ትሄጃለሽ፣ ያሊያ ግን ይሆናልሽ እገልሻለሁ ብሎ ጭቤ ወጡ አሳየ። ከዛ እኔም በጣም ስለደነገጥኩኝ ኧረ በማርያም ምናምን ብዬ በጣም ብዙ ነገር ለመንኩት። በጣም ብዙ እህት የለም እናት የለም ምናምን እያልኩ ብዙ ለመንኩትኝ። ከዛ እሱ ግን ይወልሽ እዚህ ጋር ገድዬሽ ብሄድ ማንም የሚያላለለ እገድሻለሁ፣ እንደዚህ ዝንጠጥልሻለሁ ምናምን እያለ አስፈራሪ። ከዛም በኋላ እና ይንርታንሽ ምናምን ብሎ እንቃርጎ ወሰደኝ። ከዛ ከግቢ ከወጣም በኋላ እንዳልጮህ ካራ ይዞብኝ ነበረ። ከሆዴ እንደዚህ አድርጎ አስጠግቶ ሰው እንዳየው ይዞ ወሰደኝ። ወደ አስፋልቱን ተሻገርንና ወደ ቅርብ ነው ቤቱ ከነበርንበት ቦታ በጣም ቅርብ ነው። ከዛ ቆርቆሮ በቆርቆሮ የታጠረ ቤት ነበረ። በጣም ሰፊ ግቢ ነው፣ ግን ሰው አይኖርበትም። አንድ ቤት አለ፣ ፍርስርስ ያለ ቤት፣ የጭቃ ቤት ነው። ከዛ እዛ ወስዶ አስገባኝ። ከዛ ካስገባኝ በኋላ ነግሬሻለሁ ምናምን እዚህ ጋር ብጮሂ ማንም አይሰማሽም፣ ስለዚህ ወዮልሽ ምናምን ብሎ ሲያስፈራረኝ፣ ከዛ እኔ ጮኩ፣ መጮህ ጀመርኩኝ። ከዛ ዛፍ ቆረጠና በለበቅ መታኝ። ከዛም በኋላ ሌላ ሶስት ልጆች ደግሞ ከቤት ውስጥ ነበሩ፣ ወጡ። እነዛ ጓደኞችም ጓደኛዬን ይዘውት የሄዱት ጓደኞች መጡ። ከዛ ጮኩኝ እኔ በጣም ለምን የምንም ነገር ማድረግ አልፈልግም ምናምን ስለው ይመታኛል፣ ካራ ወጥ ያስፈራረኛል። እዛ መጨረሻ ላይ ቱታ ነበር የለበስኩ፣ ሰፊ ቱታ። መጨረሻ ላይ ልብሴንን በካራ ቀደደ፣ ቱታዬና በካራ ቀዳደደው እና ከዛ እሱ እየመታኝ ምናምን ከጨረሰ በኋላ ጓደኞችንን ደግሞ ጠራቸው። ከዛ እኔ ስጮ ያፍነኛል፣ ይመታኛል። ጓደኞችን ጠራቸው፣ መጡ። እነሱም በቃ ተራ በተራ እየደበደቡኝ ምን እያሉ እነሱ ከጨረሱ በኋላ እነሱ ጥለውኝ ወጡ የሄዱት። በቃ እነሱ የፈለጉትን ይመቱኛል፣ ምን ይሉኛል። ግን አያመኝም ነበር ሲመቱኝ፣ ምን ሲሉኝ አያመኝም። በቃ አይኔን ስቅል አድርጌ የሚያደርጉትን ነገር አያለሁ፣ ነገር ግን ምንም ህመም ምናምን ነገር አይሰማኝም ነበር። ከዛ እንደዛ አድርገው አወጣው ከጣሉ በኋላ ተነስቼ በድንጋጤ ማለት ነው፣ በጣም ደንግጬ ስለነበረ ስወጣ ስልኬን የኔም ስልክ ነበረ እና ስልኬን ወረወሩ፣ ጥሎኝ ሄዱ። ከዛ እኔም እየሮጥኩ ስሄድ ከኋላ ከእነሱ መካከል አንደኛው ይከተለኛል ከኋላ መሬት ላይ እዛም በኋላ ተዘርዝ ወደቅኩኝ። ሰዎች ምናምን ከበቡኝ። እዛ ስልኬ ሲጠራ ጓደኛ የነበረ ከዛ ሰዎች የከበቡኝ ሰዎች አነሱና እዚህ ቦታ ላይ ያለችልህ ብሎ ቦታውን ጠቀሱለት። ጓደኛዬም እየሮጠ መጣ። ከዛ ወደ ጣቢያ መጣኝ። ወደ ጣቢያ በባጃጅ ይዞኝ መጣ። ከዛም በኋላ ወደ ሕክምና ወሰዱለት። ለሊት ስታከም ራሴን አላውቀውም ነበር። ሕክምና ሲደረግልኝ ሽንቴ መሽናት አልችልም ነበረ እና ጎማ ተተክሎልኝ ምናምን ነበረ ምሸና በማህፀን ጎማ ምናምን ተተክሎልኝ ነበረ ምሸና። እዛ ጎማ ከወጣልኝ በኋላ በጣም እንትን አልኩኝ። በጣም ስሸናውን ስሜት አሉ ሽንቴን ስሸና ይሰማኛል። እና
ሌላ ምርመራ ተደርጎልሻል? የእርግዝና ወይም ሌላ ለእነዚህ ተላላፊ
በሽታዎች?
ልጆቹ አሁን በህግ ጥላ ስር ናቸው?
አምስቶቹ፣ አንደኛው ጠፍቷል።
ምን አይነት ስሜት ነው የተሰማሽ?
እኔ በጣም ከባድ ስሜት ነው የሚሰማኝ። ማለት አንደኛ ቤተሰብ የለም፣ ከቤተሰብ ተለይቼ ነው ያለው። አሁን እኔ ይሄ ነገር ከተፈጸመ በኋላ ልጆች ምንም አይነት ፍርድ አላገኙም። እስካሁን ዝም ብለው ታስረዋል እንጂ ምንም አይነት ፍርድ ነገር አልተወሰነባቸውም። ሁለት ወር አልፏል። አሁን ወደ ሶስተኛ ወር እየተጠጋ ነው። ነገር ግን ምንም አይነት ፍርድ አልተሰጠም እና በቶሎ ፍርድ ቢሰጡ።
የኮሮና ቫይረስ ከተከሰተ ወዲህ በአማራ ክልል በሴቶች ላይ የሚፈጸሙ ጥቃቶች ጨምረዋል። በሁለት ወር ውስጥ ብቻ ከ137 በላይ ሴቶች የወሲብ ጥቃት ተፈጽሞባቸዋል። ከነዚህ ውስጥ ከ54 በላይ የሚሆኑት ታዳጊዎች ናቸው ይላሉ የአማራ ክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፊያ ዳይሬክተር አቶ ስማቸው ዳኜ።
እንደዚሁ የኮሮና ቫይረስ ከተከሰተ በኋላ ደግሞ እንደዚሁ በወንድ 10 ሴት 54 ህጻናትና 85 አዋቂ ሴቶች እንደዚሁ አስገድዶ መድፈር ጥቃት ደርሶባቸዋል እና እንግዲህ ከዚያም በኋላ ጨምሯል። ምንም ይሄ ቁጥር ይሄ የሁለት ወር የሶስት ወር አካባቢ መረጃ ነው ከኮሮና ቫይረስ በኋላ ማለት ነው።
በዘንድሮ ዓመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች 900 ሲሆኑ 863 የወንጀል መዝገቦች ተከፍተው በ204ቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለቀደመው ዘገባ እናመሰግናለን። ባለፉት 10 ዓመታት 35000 ስደተኞች ከኤርትራና ከሱዳን በመነሳት በሲናይ በረሃ አልፈው ቴል አቪቭ ገብተዋል። አብዛኞቹ ጥገኝነትን ጠያቂዎች ናቸው። በቴል አቪቭ የሚገኘው የኩችኔት ማዕከልም ለነኚህ ጥገኝነት ጠያቂ ሴቶች ሥራ በመፍጠር በማማከርና ስለ ስደተኞች ጉዳይ እስራኤላውያን እንዲገነዘቡ በማድረግ ረገድ ትልቅ ሚና እየተጫወተ ነው። ኤደን ገረመው ሊንዳ ጋርዲስታይን ከቴል አቪቭ የላከችውን ዘገባ እንደሚከተለው ታሰማናለች።
በቴል አቪቭ የሚገኘው የኩችኔት ማዕከል ከሱዳንና ከኤርትራ ተነስተው በህገወጥ የሰው አመላላሾች በኩል እስራኤል ለገቡ የጥገኝነት ጠያቂ ሴቶች መልካም የሥራ ዕድል ፈጥሯል። ሜሮን ወንዱ በቴል አቪቭ የምትኖር ኤርትራዊት ጥገኝነት ጠያቂ ነች። የአምስት ዓመት ሴት ልጇ ከጎኗ እየተጫወተች ሜሮን በዚህ ማዕከል ውስጥ ቅርጫትና አሻንጉሊቶችን ትሰፋለች።
ይህንን ስራ እወደዋለሁ፣ ለጭንቀትም ያግዛል። ሕፃን ልጅ ስላለችኝ ሌላ ቦታ ሄጄ እንደ ልቤ ወጥቼ መስራት አልችልም። እሷን የሚጠብቅልኝ ሰው የለም። በዛ ላይ ደግሞ የእግር ጉዳት አለብኝ። ስለዚህ ያለኝ ብቸኛው ስራ ይሄ ነው።
ሌላዋ ኤርትራዊት ስደተኛ ሰላም አብርሃም እንደ አብዛኞቹ በማዕከል ውስጥ እንዳሉት ሴቶች በቴል አቪቭ ጥገኝነት ጠያቂ ናት። ከኤርትራ መጥታ እዚህ መኖር ከጀመረች 10 ዓመት ሞልቷታል። 3 ልጆች አሏት። ይህ የምትሰራበት የኩችኔት ማህበረሰብ ማዕከል ለሷ ትልቅ ጠቀሜታ እንዳለው ትናገራለች።
እቤቴ እንደሆነ ያህል የሚሰማኝ። ከዚህ ቀደም ጓደኞች አልነበሩኝም። አሁን ግን እዚህ ጓደኞች አፍርቻለሁ። ስለሆንኩት ነገርና ስላለብኝ ችግር ለነሱ መናገር እችላለሁ።
ኤርትራዊቷ የካቶሊክ መነኩሲትና የኩችኔት ማዕከል አጋር መስራች ሲስተር አዚዛ ኪዳኔ አብዛኞቹ ሴቶች ከሀገራቸው ተነስተው እስራኤል እስኪደርሱ ድረስ በሲናይ በረሃ ውስጥ በሱዳናዊ ህገወጥ የሰው አመላላሾች ዝርፊያና የአስገድዶ መድፈር ተፈጽሞባቸዋል ይላሉ። ለሴቶቹ የምክር አገልግሎት የሚሰጡት ሲስተር አዚዛ የኮቪድ-19 ወረርሽኝ ሴቶቹ ላይ ከ10 ዓመታት በፊት ያጋጠማቸው የስነ ልቦና ጠባሳ ቀስቅሶባቸዋል ይላሉ።
እዚህ ሲመጡ ሲናይ በረሃን አልፈው ነው የሚደርሱት። እዛ በረሃ ውስጥ ደግሞ ብዙ አስከፊ ነገሮች ገጥመዋቸዋል። ይሄ የኮሮና ወረርሽኝ ወቅት ደግሞ ሀዘን የሚቀሰቅስ ነው። ከሞት ጋር ትንንቅ ውስጥ ይከታል። ነገሮች ባይሆኑልኝስ የሚል ፍራቻ ኮሮና ቫይረሱ ቀስቅሷል። ከታመምኩ እንዴትና ለማን ልጆቼን እተዋለሁ የሚል ሀሳብም ይይዛቸዋል።
ከኤርትራና ከሱዳን የመጡ በእስራኤል የሚኖሩ ጥገኝነት ጠያቂዎች ላለፉት 15 ዓመታት የስደተኝነት ፍቃድ ተከልክለዋል። ጉዳያቸውም ተንጠልጥሎ ቀርቷል። ልጆቻቸው ትምህርት ቤት እንዲገቡ ቢፈቀድም የጤናም ሆነ ሌሎች መንግስታዊ ድጋፎችን አያገኙም። ይህ ሁኔታ ደግሞ ብቻቸውን ልጆች በሚያሳድጉ ሴቶች ላይ ከባድ ችግር አስከትሏል።
So these women who are the most vulnerable of the refugee women around Tel Aviv also from other
Tel Aviv እና ሌሎች ስፍራዎች ያሉ ከፍተኛ የሆነ የደህንነት ተጋላጭነት ያላቸውን ለማቋቋም እንሞክራለን። ገንዘብ ባንሰጣቸውም ገንዘቡን የሚያገኙበትን ስራ እንሰጣቸዋለን። በሹራብ ዳንቴል ይሰራሉ፣ አሻንጉሊቶችም ይሰራሉ። ይሄ በማህበራዊውም በስነ ልቦናውም እንዲሁም በመንፈሳዊውም ረገድ ያግዛቸዋል።
የኩችኔት ማዕከል ምርቶች ሙሉ በሙሉ በእጅ የተሰሩ ናቸው። አሁን ላይ ለኮቪድ-19 መከላከያ ይጠቅም ዘንድ በአፍሪካ ጨርቆች የተሰሩ የፊት መሸፈኛ ጭንብሎችንም ማምረት ጀምረዋል። በተጨማሪም እስራኤላውያኑ በመሐከላቸው ከነሱ ጋር የሚኖሩትን 35000 ያህል ስደተኞች አስቸጋሪ ህይወት እንዲረዱ ለማድረግም ይጥራል። አላኒት ሻቦ የኩሽኔት ደንበኛ ናቸው።
እርዳታ ማለት ከነሱ ማስታወሻ ደብተር አሊያም ቅርጫት መግዛት ብቻ አይደለም። እንዲያውም የእነሱን ጉዳይ ይዞ በመንግስት ቢሮ ወይም በከንቲባ ቢሮ መገኘት ነው። ለእስራኤላውያን ስለ እነሱ ማሳወቁ ብቻውን በቂ አይደለም እላለሁ።
አብዛኞቹ ጥገኝነት ጠያቂዎች ምንም እንኳን በእስራኤል ለአመታት ቢቆዩም ህይወታቸውን ግን እዚህ መግፋት እንደማይሹ ይናገራሉ። ይሁንና የኮሮና ቫይረስ በተስፋፋበት በአሁኑ ሰዓት በዋናነት እያሳሰባቸው ያለው በጤና የመቆየታቸው ሁኔታ ነው። ለአሜሪካ ድምፅ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሬ መሰናዶው አቀናባሪ፣ ትዝታ በላችሁ ደግሞ የመሰናዶው አርታኢ ናት። እኔ ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።
ደተኛ አረከውልኝ።